ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ሁለተኛው ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በሀገራችን የአንድ ዘር የበላይነት ከሰፈነ አመታት ተቆጥረዋል። ይህንንም በሚመለከት በፍኖተ ዲሞክራሲ ሬዲዮ ሰፋ ያለ ትንታኔ መሰጠቱ የሚታወቅ ነው። የዘረኝነት የፖለቲካ ውድቀት የተረጋገጠ ነው በሚል ርዕስ የቀረበውን ሰፋ ያለ ትንታኔ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የደቡብ ሱዳን የውጭ ጉዳይ ሚኒስትር ቃል አቀባይ የሙርሌ ጎሳ አባላት ጋምቤላ ውስጥ በመግባት 28 ሰዎች መግደላቸውንና 43 ህጻናትን አፍነው መሰዳቸውን ባወጣው መግለጫ አትቷል። የደቡብ ሱዳን ባለስልጣኖች የታፈኑ ህጻናት በአስቸኳይ ወደ አገራቸው መመለስ ያለባቸው መሆኑን እንደሚያምኑ፣ የእስኪደረግ ድረስም የወያኔ አገዛዝ ወታደሮችን ወደ ደቡብ ሱዳን እንዳያስገባ መጠየቃቸውንና ድርጊቱን የፈጸሙትም ተገቢውን ቅጣት የሚያገኙ መሆናቸውን ቃል አቀባዩ ጨምሮ ገልጿል። በሻቢያ አገዛዝ ተማረው ወደ ኢትዮጵያ የሚገቡ ስደተኞች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን የተባበሩት መንግስታት ድርጅት ምንጮች ገለጹ። እስካሁን ወደ ኢትዮጵያ የገቡ ስደተኞች ቁጥር 165000 የደረሰ ሲሆን በየቀኑ በአማካይ 120 ስደተኞች የሚገቡ መሆናቸው ተነግሯል። ብዙዎቹ ለበርካታ ሰዓታት በረሃ አቋርጠው የሚመጡ መሆናቸውና ለአስተላላፊዎችም እስከ $2,500 የሚከፍሉ መሆናቸውን ይናገራሉ። ሐሙስ መጋቢት 7 ቀን የእንግሊዝ የውጭ ጉዳይ ሚኒስትር ቦሪስ ጆንሰን በኢትዮጵያ ውስጥ የሥራ ጉብኝት አደረጉ። ቦሪስ ጆንሰን በወያኔ የተካሄደ ስላለው አፈና፣ ጭፍጨፋና የመብት ረገጣ እንዲሁም የእንግሊዝ ዜግነት ያለውን የአንዳርጋቸው ጽጌን ጉዳይ ሳያነሱ በመመለሳቸው ከሰብአዊ መብት ተከራካሪ ድርጅቶች ከፍተኛ ወቀሳ የደረሰባቸው መሆኑ ታውቋል። አንዲት ኢትዮጵያዊት ኩዌት ውስጥ የተገደለች መሆኑ ታወቀ። ባንዲዳ በመጋገሪያ ውስጥ በማውኪያ መሳሪያ አካሏ ተጎድቶ ሞታ የተገኘችው ኢትዮጵያዊት በህገወጥ መንገድ አገር ውስጥ የምትኖር መሆኗ ከመገለጹ ሌላ ስለአማሟታ የተሰጠ ዝርዝር መረጃ የለም።
የሶማሌ ስደተኞችን ጭና ከየመን ወደ ሱዳን ትጓዝ የነበረች አንዲት ጀልባ ሁዳይዳ በተባለ የየመን ወደብ አካባቢ በተደረገባት የአየር ጥቃት ሴቶችና ህጻናት የሚበዙበት ቢያንስ 31 ስደተኞች የሞቱ መሆናቸውን የዜና ምንጮች ባለስልጣኖችን ዋቢ በማድረግ ከሰጡት መረጃ ለማወቅ ተችሏል። ወደቡ በሁቲ አማጽያን እጅ ሆኖ የቆየ ሲሆን ጥቃቱን የፈጸመው ወገን ማን እንደሆነ እስካሁን አልታወቀም። ባለፉት 2 ቀናት የአሜሪካው የትራምፕ አስተዳደር ባቀረበው የበጀት ሐሳብ የውጭ እርዳታ በከፍተኛ ደረጃ እንዲቀነስ ማድረጉ በርካታ ወገኖችን ያሳሰበ መሆኑ ተነገረ። የአውሮፓው ህብረት ያለም አቀፍ እርዳታ ኃላፊ በሰጡት መግለጫ የቀረበው በጀት በዓለም ደረጃ የተሟላ እድገት ለማስገኘት ከሁለት ዓመት በፊት የተደረገውን ስምምነት የሚጥስ ነው ካሉ በኋላ አሜሪካ በወቅቱ የገባችውን ቃል አጥፋለች ብለዋል። እቅዱ በፈረንጆቹ ዓመት 2030 አብዛኛው የዓለም ክፍል ድህነትንና በሽታን አስወግዶ ዜጎች በደስታ የሚኖሩበት ሁኔታ ለመፍጠር የነበረ ሲሆን የአሜሪካ ቃል ማጠፍ እቅዱን ክፉኛ ሊጎዳው እንደሚችል ተናግረዋል። የትራምፕ አስተዳደር ከሚወስዳቸው የውጭ እርዳታ ቀነሳ እርምጃዎች አንዱ ለወያኔ አገዛዝ የሚሰጠው ሊሆን እንደሚችል በተደጋጋሚ መገለጹ ይታወሳል። በሶማሊያ ጠረፍ ነዳጅና በጠላፊዎች ቁጥጥር ስር የነበረችው መርከብ ከነሰራተኞቿ የተለቀቀች መሆኑ ታወቀ። መጋቢት 7 ቀን ሐሙስ በጠላፊዎችና በሶማሊያ ባህር ኃይል አባላት መካከል በተደረገ የተኩስ ልውውጥ 4 ሰዎች መቁሰላቸው የሚታወቅ ሲሆን መርከቧ የተለቀቀችው ከተኩስ ልውውጡ በኋላ በተደረገ ንግግርና ስምምነት መሰረት ነው ተብሏል። መርከቧ ያለምንም ካሳ መለቀቋን አንድ ጠላፊ ቢገልጽም ከዚህ በፊት ከጠላፊዎቹ ጋር በሚደረግ ድርድር የረጅም ጊዜ ተመክሮ ያላቸው ወገኖች ጠላፊዎቹ እምቢ የማይሉት ካሳ ቃል ተገብቶላቸዋል ይላሉ። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል።
ታክራለውኔ
አድማጮቻችን በማስከተል የዘረኝነት ፖለቲካ ውድቀት የተረጋገጠ ነው በሚል ርዕስ ቀረበውን ጽሑፍ እናሰማለን። ሀቅን የሚክዱ አገርን ያጠፋሉ። ማወቅ እናውቃለን ብንናገር እናልቃለን ተብሏል። የነወያኔ ዘረኛ ፖለቲካ ባጢሙ ከተደፋ ውሎ አድሯል። ግና መዘዙ ብዙ ነው። ጠማማ ምስማሮች የተሞላ ያረመኔ ቦምብ ነው። ፍንዳታው ብዙ ጉዳት ሊያደርስ ይችላል። በቸልታም መታየት መያዝ የሌለበትም ለዚህ ነው። ባለፈው ሰሞን የዩጎዝላቭ ሰርቦችንና የአገራችንን አማራዎች ሰቆቃና ስቃይ በማያያዝ አንድ ጽሑፍ በፈረንጆቹ ቋንቋ ባቀርብ ይህ ነው የማይባል ውርጅብኝ ከያቅፋጫው ተላከልኝ።
ተካስ ብዙ ሰው ኢሜል የሚባለው አድራሻዬን ያውቅ ኑሯል። ልደሰት ልደንግጥ። ከሁሉም የገረመኝ አንድ መልእክት ግን አንተ አማራ ነህ ወይስ አይደለህም? ካልሆንክ ደግሞ ስለ አማራው መከራ ለመጻፍ መብት የለህም የሚለው ነው። የጥንቱን አስታወሰኝ በተማሪ ሰልፍ ጊዜ ያኔ በአጼው ዘመን ተይዘን ሰንደፋ ኮልፌ ስንወሰድ ዘር ወይም ጎሳ ብለው ፖሊሶች ሲጠይቁን ኢትዮጵያዊ ያልነውና አዎ ሰልፉ ላይ ተገኝተናል ነበርን ያልነው ለተጨማሪ ሳምንታት ታስረን ነበር። የወቅቱ የዩኒቨርሲቲው ፕሬዝዳንት ሟቹ ካሳ ወልደማርያም የተጠየቁትን ሁሉ ለፈፈው ሊፈቱ ያሉትን ያንየም ህረት ከገዢዎች ጠያቂዎች ነበሩ ሊወስድ ሲመጣ ለቀሪዎቹ ዩኒቨርሲቲዋ በእናንተ ትኮራለች ያለውን አድረሳው። ነቅተን በቃን ባንልም አውቀናል ባልን ጊዜ ኢያፓ ከሆን በኋላ ደግሞ ለኛ ዘር ጎሳ ጥየቃ ጸያፍና አድሃሪም ነበር እስከዛሬም ነው። አገራችን ኢትዮጵያ እኛም ኢትዮጵያዊ ባዮች ነበርን አሁንም ነን። ጎሳዬ በልህሳው ነው ያለውን ጸሐፊ ያስታውሰናል። ተስፋ ገብረስላሴ ራሳቸውን ዘብሔረ ቡልጋ ሲሉም የቡልጋ ተወላጅ ነኝ ማለታቸው ነው ከሚል ሌላ የሰጠነው ትርጉም አልነበረም። የፖለቲካ ድንግልነታችን ሲያበቃም በዚህ የኤርትራ ጦርነት ጥያቄ በዚያ መጫ ቱለማ የዋቆጉቱ የባሌ አመስ የኦጋዴን ጦርነት ወዘተ እያለ ጉባለብን ችግር በየፈርጁ ጽፈኝነትና ገባርነት በወልደትና ቋንቋ ሃይማኖት የተነሳ በደልና ልዩነት ሁሉ አለንኮ አሉን። ተጨባጭው ሁኔታ እኛ ያልፈጠርነው ተጋፈጠን። የሰጎን ፖለቲካ ወይም የዛሬ ሀብታሞች በአገሪቷ ምንም ድህነት አላየንም ብለው እንደሚለፈፉት ሀቅን መካድ አልቻልንም። ለዚህ ሁሉ ችግር መፍትሄ ለመስጠትና ትግልን ለማስተባበር መነሳት ግድ ሆኖብን ስንነሳም ባንድ እንደ ኢትዮጵያዊ መደራጀትና መንቀሳቀስ ነበረብንና የግድ ለዚህ የብሔር ብሔረሰብ ጥያቄ ሊባል ለበቃው ችግር ምላሽ መስጠቱ አስፈላጊ ነበር። ተወልዶ አድጎ ጥርስ አውጥቶ የነበረን ችግር በጭራው ያዝንና ልንለቀውም የሚቻል አልነበረም። ትግሉ የሚፈቅድ አልነበረምና የኢትዮጵያም ጥቅም ምላሹን ስጡ ባይ ነበርና እኛ ስንታገል በዱር በገደሉ ያኔ በከተማው እነማን ነበሩ? ይህ ከላይ የሰፈረው በድጋሚ የተነገረና የተጻፈ ቢሆንም በዚህ እንደገና መነሳቱ ሁሉም ዜጋ የት ነበርኩ ምንስ አደረኩ ለሀገሬ ስታገልኩላት ወይ ብሎ መጠየቅ እንደሚገባው ዳግም ለመጠቆም ነው። ብዙዎች ኢያፓን ከወያኔ አዛምደው ሊተቹ ይከጅላቸዋል። ደርግና መሰሎቹ ይህን ማድረጋቸው የሚጠበቅ ነው። ሌሎች ግን በዚሁ ሐሰት ተጠልፈው ይህን ሲያሽካኩ ማዳመጡ አሰልቺ ሆኗል። ደርግ በኢያፓ ላይ ሲዘምት ድርጅቱን ስርዓት አልበኛ አናርኪስት በዚያውም የሲአይኤና የአረቦች ቅጥረኛ የተገንጣዮችና የሶማሊያ መንግስት ደጋፊ ብሎ አውግዞት ነበር። ደርግ ለስልጣኑ መዋደቅ ነበረበትና ኢያፓ ዝናቡን አቁሞ ድርግን አመጣብን ቢልም የሚፈረድበት አልነበረም። የጨነቀው ፋሽስታዊ ቡድን ነበርና ከሱም ጋር ያበሩት ቡድኖች የተሻለ ሊያስብሉትና ቀና ሊያስተምሩት ሊያርቁት አልቻሉም ወይም አልፈለጉም አልሞከሩም። አብረውት በጥፋት ጎዳና ተጉዘው ታሪክ የማይረሳውን ሽብር ወልደዋል። ያኔ ሁሉም ስምሪቱን ይግለጽ ስንልም ክስ ውንጀላ ሳይሆን በተለይ ኢያፓ ወያኔን አልታገለም ለተገንጣዮች ተገን ሆኗል ብለው በተገላቢጦሹ ክስ ደርዳሪዎች ዛሬም አሉና ያኔ እኛ ስንታገል የት ነበራችሁ ለመሆኑ ማለት የግድ ሆኖ ይገኛል። ኢያፓ ወያኔ የተባለው ጉድ ገና በናቅፋ ሲወለድ ጀምሮ ተቃውሞታል። በ1967 ዓ.ም መርሃ ግብር ወይም ማኒፌስቶ የሚራውጥቶ የኢትዮጵያ ብሔረሰቦች ቅራኔ ዋና ነውና አብሮ መኖር አይችልም ተገንጥለን የትግራይ ህዝባዊ ሪፐብሊክን እንመሰርታለን ሲል የሚተቃወመው ኢያፓ ነው። ወያኔ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ ሲመል ሲገዘትም ዋሾ ብሎ የታገለው ኢያፓ ነው። ያኔ በ1967 ዓመተ ምህረት በዚያ ቋሞ የተነሳ አባይ ኢትዮጵያ ትምክህተኛ ወዘተ ተብሎ በጠባቦች ሁሉ ተዘምቶበታል። በአረብ አገዛዞችም እንዲሁ ታሪክ ነው። የማይካድ ታሪክ። ያኔ የት ነበርን ሁላችንም ብሎ መጠየቅ ደግሞ አስፈላጊና ተቃሚም ነው። የተባበሩ ንቦች ማርስ ይበሉ የተለያዩ ንቦች በእበት ይወሰናሉ። የትግርኛ ተረት። ድርጅት እንደ ተከዜና አባይ የማግበሰብሰው የለም። ዘረኛው ወያኔ በላያችን ላይ የባጀው የበረከተው በራሳችንም ድክመት ጭምር መሆኑ የሚሳት አይደለም። ወያኔ ከላይ የተጠቀሰውን ምሳሌ የሰማውም የሚያውቀውም አይደለም። ማንነቱን የሚገልጠው በአሳፋሪና አሳዛኝ ደረጃ በጎጥ በብሔረሰብ ደረጃ እንጂ በኢትዮጵያዊነት አይደለም። ወያኔ ማለትም እብሪት ነውና የናቅፋ ደደቢት ይዘቱን ቅንጣትም ሳይለውጥ ጠላት ብሎ የፈረጀውን ህዝብንና አገርን ለማዋረድ ቀን ተሌት ይባዝናል። ሞኝ ባያፍር የሞኝ ዘመድ ያፍር ተብሏልና ወያኔ እና መለስ ለሀገር የሚበጁ ለመሰላቸው ሞኞች ዜጎች ማፈራችን አልቀረም። በ1967 ዓመተ ምህረት ወያኔ መርሃ ግብር ወይም ማኒፌስቶ የሚያወጣው የኢትዮጵያ ህዝብ አብሮ ሊኖር ከቶም አይችልምና መገነጣጠል አለበት ሲል ኢሃፓ ተቃውሞታል። ከዚያ ጊዜ እስከ አሁን ወያኔን ከመቃወምና ለሀገር ጠንቅ ነው ብሎ ከማውገዝ ከማጋለጥ ኢሃፓ አልተቆጠበም። ይህም የሆነበት ምክንያት ወያኔ በቃላት ለውጥና በውሸት አማኝ ቢሆንም ከልቡ ላይ ግን ያንን የጠባብነት ጥላሸት ማንሳት ያቃተው በመሆኑ ነው። በዘር ቆጠራ ያምናል። ዛሬ ሁሉም ዜጋ የሚያውቀው ሐቅ ይህ ነው። እነማን ባለስልጣኖች፣ ጀነራሎች፣ አዛዦች፣ ከበርቴዎች እንደሆኑና ከየቱም እንደመጡ የሚያውቀው ነው። 21 ዓመት አለፈ። ለዚህም ነው ዛሬ ይህን ሐቅ ክደው በኢትዮጵያ ዴሞክራሲ ሰፈነ፣ እኩልነት ተረጋገጠ፣ ዘር ሳይሆን ችሎታ የሰው መለኪያ ሆነ ብለው የሚጮሁት እበላባዮችና ባዳን በኢትዮጵያ ላይ በደል ፈጻሚዎች ናቸው የምንለው። አውቆ የተኛን ቢከሰቅሱት አይነቃም ነውና ይህን ትተን ወደ ተጨባጩ መጓዝ ይኖርብናል። የወያኔ አገዛዝ ይወድቃል፣ ስርዓቱም ይንኮታኮታል። በሂደቱ ግን በህዝብና በአገር ላይ የሚደርሰው ጉዳት የከፋ እንዳይሆን መጣር ያስፈልጋል። በአፍሪካ ላይ ቀኝ አገዛዝ ስርዓትና የባሪያ ፍንገላው አሰቃቂ ተግባር ያደረሰውን ጉዳትና እስከዛሬም የቆየ ጠባሳ መሆኑንም መካድ አንችልም። ሆኖም ግን ዛሬ የአፍሪካ አምባገነኖች እያደረሱ ያሉትን ጉዳትና ብዝበዛ ወደ ኋላ ወስደን ጥፋቱ የቅኝ አገዛዝ ነው ብለን ሙሉ በሙሉ ለመለጠፍ መጣር ስህተት ይሆናል። የወያኔም ጉዳይ እንደዚያው ነው። ማንነቱን አልደበቀም። ዘረኛና አገራጥፊ መሆኑን ከነገረን አመታት አልፈዋል። በእስራም አይተነዋል፣ እያየነውም ነው። ስለዚህም ወያኔ እንደዚህ ነው እንዲያ ነው ማለቱ ጉንጭ ማልፋት ሊሆን የቀረው ትንሽ ነው። ስለትግልም ወሬ እንዲሁ አሰልቺ ሆኗል። ብዙዎች ገና ከመጀመሪያው ሰላማዊ ትግል በሚል መጋረጃ ተደብቀው ምንም ትግል አለማድረግን አለመሞከርን መመሪያቸው አድርገው ቆይተዋል። ሌሎች ደግሞ ለወዳቸው አድረው ከወያኔ ጋር አብረውና ለጸረ ኢትዮጵያ ባዳንም ተቀጣሪ ሆነው ህዝብን መጉዳቱን መርጠዋል። ሁሉንም እናውቃቸዋለንና ሊያደናግሩን የሚገባ አይደለም። ይህ ቢባልም ግን ወያኔ በሰርገ ገቦቹና ቀጥረኞቹ አማካይነት ሲከፋፍለንና ዴ የሚል ደዌንም ሲያሰራጭብን ቆይቷል። አባይና ተከዜ ሲሞሉ የማያግበሰብሱ የለም፣ ያውም ለባዕዳን ጥቅም። ድርጅቶችም ተመሳሳይ ጠባይ አላቸው። ብዙዎቹ ብልጭ ብለው ድርግም የሚሉትም ከዚሁ የተነሳ ነው ማለት እንችላለን። ስለ ዴሞክራሲ ይዘት ውዥንብር ሰፍኖ እንዳለው ሁሉ ስለ ድርጅትም እንዲሁ ግንዛቤያችን ያውም ከዚህ ሁሉ ዓመት በኋላ ደካማ ሆኖ ይታያል። ይህ ድክመት ደግሞ ለወያኔ አገዛዝ መበርከት አንዱ ዋና ምክንያት ሆኗል ብንል ስህተት አይደለም። ስለ ወያኔ አገዛዝ ውድመት ስናነሳ ስለ ተቃዋሚ ነን ባይ ድርጅቶች ድክመት ማንሳት የግድ ይሆናል፣ የተያያዙ ናቸውና። አንዳንዶች ይህን መረዳት ተስኗቸው ድርጅቶች ሲተቹ ተሰደቡ ብለው ይቆጣሉ፣ ይጮሃሉ። ራስን መመርመር ግን ቀዳሚና አስፈላጊም ነው። ድርጅት በድሎትና ምቾት የሚኖሩበት ሳይሆን ችግርንና መከራን እየተቀበሉ የሚታገሉበት ነው። ድርጅት የጋራ ጥረትን ቅርጽና ጥርስ የሚሰጥ እንጂ የግለሰቦችን የስልጣን ጥምና አጉል ልወደድ ባለትና ልሆን ባይነትን የሚያስተናግድ አይደለም፣ ወይም መሆንም የለበትም። ግለሰቦች ከድርጅት በላይ ሲሆኑ ነገር ይወለዳል፣ አንጃዎች ይፈላሉ። በኢህአፓ የአንጃ ክስተት የኔ ብቻ ስልጣን ጥመኞች ያደረሱትን ጉዳት በሰፊው አይተናል። ድርጅት በጋራ መርህና ዓላማ ዙሪያ መሰባሰብን ያመለክታል፣ መሰረትም ያደርጋል። መጥፎ ጠላት ያላቸው ድርጅቶች ደግሞ ራሳቸውን ማዕከላቸውንም ጠበቅ አድርገው መታገል አለባቸው እንጂ የግለሰቦች መፈንጫና ውህደት ያጣ ስብስብ ሊሆኑ አይገባቸውም። ድርጅቶች ግባቸውን ማወቅም አለባቸው። በተለይ ማን ነው ጠላታችን፣ ማን ነው ወዳጃችን በሚገባ ሳይለዩ ሊታገሉ ቢነሱ ትግል ያሉት ወሬ ሆኖ ይቀራል። ወዳጅ ያሉትም ይበላቸዋል፣ ያጠፋቸዋል። ድርጅቶቻቸው ወይም መሪዎቻቸው ግን የትግልን ሀ ሲናገሩ ፐን በናቀ ጉራ ራሳቸውም ካሳከሩ መጨረሻቸው አያምርም። ከሁሉም በላይ ጥፋት ግን ሰፊውን ህዝብ መናቅና አዋቂ ከኛም በላይ የለ ብሎ መኩራራት ነው። ተቃዋሚ ድርጅቶች በሐቅና በተግባር ደረጃ ጸረ ወያኔ ሆነው ከተገኙና ድክመታቸውንም አስወግደው ጠንካራ ድርጅቶች ለመሆን ከቻሉ የወያኔ አገዛዝ እድሜው ያጥራል። ጀግንነት የአንድ ክልል ተወላጆች ልዩ ቅባት ወይም ተሰጥኦ አይደለም። ሳይገሉ ጎፈሬዎች በዙና ለተወሰኑት ጉራ አመቺ ሆነ። ትናንት ጦርነት እንሰራባችኋለን ያሉ ዛሬ የህዝብ ትግል መሪ ነን ሲሉ ጭብጨባው መቅለጡ ምንኛ ግራ እንደተጋባን ጠቋሚ ነው። የጠላት አመጣጡ የተለያየ ነው። የህዝብን ወኔና መሬትንም የሚቀማበት ዘዴ ሁሉ ግን በተቃዋሚዎች የሚታወቅ ነው ማለትም ያስቸግራል። ጠላታቸውን ጠንቅቀው ቢያውቁት ኑሮ ለጥቃቱ ሰለባ ባልሆኑም ነበር። ግን የድርጅቶች ድክመት በቅድሚያ ድርጅቶችን ራሳቸውን የሚያስጠይቅ ነው። ተቃዋሚ ነን ብለው ያገዛዙን የፖለቲካ መሰረታዊ ዘረኛ ሐሳብ የሚጋሩት አሉ። ሌሎች ደግሞ በግለሰቦች ተክለሰውነት ተተብትበው ተዳክመዋል። የነበሩ የህብረትና የግንባር ጥረቶች ምንም ጥቅም አልሰጡም ማለት ባይቻልም ይህ የግለሰቦች ፉክክርና የድርጅቶችም ከስም ሌላ ጡንቻ አልባነትም ችግር ሆኖ እየቆየ መካድ የሚቻል አይደለም። ማንኛውም ግን ሰፍቲዮን የህብረተሰብ ክፍል ያላሳተፈ ትግል ተልካሪ ሊኖረው እንደማይችል ገልጸ ነው። የድርጅቶች በባዕድ አገር መነጋገርና መፈራረም ከህዝብ ጋር ሊኖር የሚገባውን ግንኙነትና መተሳሰር ሊተካ አይችልም። እዚህ ነው አንድም በህዝብ ጠላት ወያኔ ላይ አክረን መነሳት ሲገባን፣ በሌላ በኩል ደግሞ ህልውናችን በሀገር ቤት እውን ሆኖ በዚያው በመስኩ መገናኘትና መተባበር ያለብን። ይህ ሁሉ ግን በወያኔ ላይ ግልጽና የተስማማ አቋም እንዲኖረን የግድ ይላል። ግማሹ ከወያኔ ጋር ዛሬም እርቅ ወሰላም እየፈለገ፣ ግማሹ ከኢትዮጵያ ጠላቶች ጸረ ወያኔ ድጋፍ ለማግኘት እየባከነ፣ ሌላው ደግሞ ስለ ትግል እያወራ ጎበዝ ዶላር አምጡ እያለ፣ ሌላው ደግሞ ወያኔን ለማውደም ደፋ ቀና እያለ፣ ይህ ሁሉ ባንድ ሊሰባሰብ የሚችልበት ሁኔታ የለም። ስምረቱ በዓላማና በተግባርም መሆን አለበት። ህዝባዊ ቆራት ለኢትዮጵያ ብዙ ተመክሮ አካብታለች። ባንዳዎችንም መካሪዎችንም ታውቃዋቸዋለች። ኢጣሊያን ወረራ ጊዜ የነበሩትን አርበኞችና ትግላቸውን በነማው ሴቱን ግሳይከር የተጠቀሰውን ልንረሳ አንችልም። አርበኛ ስንል ለባንዳ ያደረውም የተዘነጋል ነበርም። ዛሬ ታሪክ ረስተው የቀድሞዎቹን ጨቋኝ ስርዓቶች ሊያዳንቁ የሚሞክሩ ባይጠፉም ለህዝብ ብለው የታገሉትን የተሰውትን በሽብር የጠፉትን ኢትዮጵያ አትረሳቸውም። እንደ ወያኔ በለበጣና ያዞምባ ሳይሆን በሐቅና ከልቧ ታስታውሳቸዋለች። ይህን የምንለው ቅርሳችንን ታሪካችንን አንርሳ በሚል ነው። የፈረንጁን ትምህርት በትጋት ለመከታተል እንደምንጥረው ሁሉ የሀገራችንንም ታሪክ ለማወቅ መዋደቅ አለብን። ታሪኩን የረሳ ስህተቱን ይደግማል ብቻ ሳይሆን የእናቱን ገዳይ አባባ ይላልም ተብሏል። ከራሳችን ተመክሮ ብዙ መማር እንችላለን። የሙሶሎኒ ፋሽስታዊ ጦር ሲወረን ወታደሮቹን ባርካ የላከችው የካቶሊኮች ቫቲካን ቤተ ክህነት እስከዛሬ ለአይሁዶች ይቅርታ ብትልም ለኛ አጠፋሁ ይቅርታ አላለችንም። አርበኞች የሙሶሎኒን ወራሪ ጦር ሲቋቋሙም ባዕዳን በተለይም ምዕራባውያን ሲያሾፉብንና ኋላ ቀሮች ሲሉን ነበር። በዚያው መስክ ሀገር በቀል ባንዳዎች ፈልተው ለማርያ ቴሬዛ ሰግደው ስንቱን አርበኛ አስገድለዋል፣ አሰቀለዋል፣ ራሱንስ አስቆርጠዋል። ያላየነውና እንማር ካልንም መማር የማንችለውም የለም። ዛሬም ለወያኔ አገዛዝ እድሜ እየሰጡ ያሉት ዘመናዊ ባንዳዎችና ካህዲዎች ናቸው። አንዳንድ የዋህ ዜጎች አሜሪካ ከወያኔ አገዛዝ ነጻ ሲያወጣቸው ይታያቸዋል። ለምንና እንዴት? ወያኔ ለምዕራቦች ሰግዶ ስላለ ታማኝ ሎሊያቸውን የሚነኩት ሳይሆን እንደነ ሱዛን ራይስ የሚያወድሱት ናቸው። ከዚያ በላይ ግን አሜሪካኖቹም መካሪና አማካሪ የራሳችን ጠማሞች ናቸው። ተቃዋሚ ነን እያሉ ግን ባዕድ አገር ተቀምጠው አሜሪካንንም ቢሆን ወያኔን እርዱ፣ እነገሌ ግራና አክራሪ ናቸው፣ እነገሌ አክራሪ ብሔረተኞች ናቸው ብለው የሚመክሩትና የሚማጠኑት ኢትዮጵያውያን ለመሆናቸው ጥርጥር የለንም። በዚህ መጥቀሱን ባንፈልግም ማንነታቸውን በሚገባ የምናውቅ ነን። በያፓ ደረጃ ግራ ክንፍ ናቸው የምናዛቸው ለመፈጸም እሻይሉም ባንዲራችንን በሰልፍ አቃጥለዋል አክራሪ ደረተኞች ናቸው ቢሉንም ታዲያ በወያኔ ጸረ ዴሞክራሲነት ካመኑ ለምንስ ሌሎቹን አይረዱም አማራ ተብለው ያልተወገዙትንስ ከልፈፋ ባሻገር በተግባር እንዲታገሉ ለምንስ አያደርጓቸውም ይህን የማያደርጉት መሰረታዊና ብሔራዊ ጥቅማቸውን የሚጠብቁ በመሆናቸው ነው ይህን ጥቅማቸውን የሚጠብቅላቸው ወያኔ ነው በሀገር ልጆች በኩል ግን የተሰነጣጠቀ ምላስ እርስ በርሱ የሚቃረን ጩኸት ማሰማቱ ወያኔን ደጋፊ ከማሳጣት አንጻር ውጤት አይኖረውም ወደ ዋናው ነጥብ ስንመለስ ግን ከራሳችን ተመክሮ ልንማር ብንቃጣ ከዚህ በፊት ድርጅቶች ፈጸሙ የሚባሉትን ስህተቶች ላለመድገምና ደም ፈሶ የተገኘን ተመክሮና ቅርስም የራሳችን ለማድረግ በቻል ነበር ለሰለባ አይመጣ ልብስ ቢጥሉለት አይመለስ ተብሏልና ወያኔ ከወያኔነቱና ከሀገራፊነቱ መቼም ከቶም የሚቀየር አለመሆኑንም መገንዘብ ይቻላል የዘር ፖለቲካ ገኖ አለሁ ቢልም ወያኔ የፈለገውና ያቀደው አልሆነም እንዲያ በክፋት የተዘመተባቸው ሁሉ አሉ ህዝብ ደግሞ ተኖ የሚጠፋ አይደለም አማራም አለ ኦሮሞም አለ አፋር ሶማሌውም ጉራጌውም ሌላውም ሁሉ ኦርቶዶክሱም ሙስሊሙም አለ ያገር ህልውና ለአደጋ ቢጋለጥም ኢትዮጵያ አለች ትኖራለች አገዛዙንም ሆነ መጥፎ የሚመኙላትን ሁሉ ውሎ አድሮ ታቸንፋለች ዛሬ የነገሱ የመሰላቸው ነገ መግቢያ መውጫው ይጠፋቸዋል ፍትህም ቀኗን ታገኛለች በቃሊቲና ሌሎች ማጎሪያዎች ያሉ ሁሉ ይወጣሉ የተገደሉትም ይዘከራሉ ዛሬ ጣዖት ነን ሐውልት ይጠረብልን ያሉ ነገ ከትቢያ ይደባለቃል ምስላቸው ይህ ነው የታሪክ ትምህርት ኢትዮጵያ አለች ትኖራለችም ግን ታገሉልኝ ባይምናት ዜጋ ካንቀላፋ መብቱንም አገሩንም ይቀማል ዜጎች ለአገራቸውና ለመብታቸው መስዋዕትን ከፈሩ አገርንም ያጣሉ መብታቸውንም ተቀምተው ይዋረዳሉ ይህ እየታየ ያለና በታሪክም የታየ ሀቅ ነው ወያኔ ኢትዮጵያን የጠላ የወሮበሎች ቡድን ነው በውስጣቸው ኢትዮጵያዊ ራዕይ ያላቸው አሉ ማለቱ ቅዠት ነው ከወያኔ ተለየን ያሉት እንኳ በጠባብነት ደዌ የተለክፈውና ጠበልም አልሄድ ብለው ይኸው እስከዛሬ ጸረ ኢትዮጵያ ማፈሪያዎች ሁነው አሉ መለስ ሲሞት ቀዳዳ አገኘን ብለው ነበር ግን አልሆነም ወያኔነቱን አለቀቀምና አስመራ ሄጄ ልደራደር አለ እንጂ ከተቃዋሚዎች ልገናኝ ላውራ ሲል አልተደመጠም አንዳንድ ከሃዲዎች የባዕድ አገሩን ከአገር ቤቱ የወያኔ ሲኖዶስ ሊያስታርቁ ቢሞክሩም ፕሬዚደንት ተብየውም ቦታቸውን ረስተው የባዕዱ ጳጳስ ተመልሰው ቦታቸውን ያዙ ቢሉም ወዲያውኑም በማገባኝ ገባው ብለው ወያኔንም ራሳቸውን ጋጋልጡም ወያኔ ስልጣን ያካፍለናል ያሉት እስካሁን እንዳፈሩ አሉ የማይመጣን ሰው ጥበቃ ነው የሚያዋጣው አላህንም አምናለሁ አህያዬንም አስራለሁ ነው የሀገራችን ሰዎች አንድ ሎሌ ለሁለት ጌታ አይገዛም ያሉት ትክክል ነው ለሆድም ለሀገርም መገዛት አይቻልም በዚህ ላይ እስከላ ወልነ ድረስ ወያኔ እድሜው ይረዝማል ወያኔ የነበረን ጭራ ያያዘነውና ይለቃ አይችልም ምንም ቢያባብሉትም ከማንነቱ ጋር ተቃራኒ ነውና ይፈራል ስለዚህም ወያኔ ሆኖ ወደ መቃብሩ የሚሄድ መሆኑን አውቆ ምህረት የለሽ ጸረ ወያኔ ትግል ማካሄድ እንጂ ከወያኔ ጋር ላንላቀቅ ተጋብተናል አይነቱ ልፈፋ ራስን የሚያስገምት ከመሆኑ ሌላ ለኢትዮጵያ ቅንጣትም አይጠቅማትም ራስን ማታለል ነው የወያኔ አገዛዝ ያደረሰውን ግፍና ስቃይ መዘርዘሩ ዛሬ አስፈላጊ አይደለም ወንጀሉን አላውቅ የሚል ዜጋ ህሊናው ላይ የተኛ ብቻ ነው የዛሬ ዋና ጥያቄ ወያኔን እንዴት ወደ ታሪክ ተበያመጣል እንችላለን የሚለው ነው። ሌላው ጥያቄ ሁሉ ዋና አይደለም። ይሄዳል ካልገፉት ግን መች ነቀነቃል። በአይቀርም ተስፋ እጅና ጣፎ ለውጥን ተበቃ የሚበጅም የሚያዋጣም አይደለም። ዙሪያውን ከቦ ወያሪን መግፋትም ከቦታው ያቆመዋል እንጂ አይጥለውም። ሁሉም ባንድ አቅጣጫ ለመጣል ብሎ መግፋት አለበት። ሌላ መፍትሄ የለም። ማንኛውም መጸረ ህዝብ አገዛዝ ጊዜውን ጠብቆ መክሰሙና መውደቁ የማይቀር ቢሆንም የውድቀቱን ጊዜ መጠበቅ ግን የሚመከር አይደለም። ብዙ ጊዜ ሊፈጅና በሂደቱም አገርን በከባድ ሊጎዳ ይችላልና ትግል የግድ ነው። ፍራማ ትግል ማለትም ነው። ማለትም ወያኔን በትግል ሜዳ ወጥሮ ይዞና አድመቶ አሸብሮ ወደ ድል መንገድን የሚወስደን ማለት ነው። ትግል ስንል ስለ ትግል ማውራት ማውሳት ማለት ሳይሆን በተጨባጭ በደም የታጀበ ትግል ማካሄድም ማለት ነው። ደም አልባ መስዋዕትነት አልባ መንገድ ሊኖር ይችላል ብለው ህዝብን ያዘናጉትንና ያደናገሩትን ሁሉ ወያኔ የሃያ ዓመት ትምህርት ሰጥቶ አይሆንም ብሏቸዋል። ግን ቅዠታቸው አበቃ ማለት እንዳልሆነ ዛሬም ከሚሰማው ወያኔ ጋር እንደደራደር እርቅና ድርግ ጫጫታ መረዳት እንችላለን። የወያኔ አገዛዝ ተደጋግሞ እንደተነገረው በስልጣን የቆየው በራሱ ጥረት ብቻ ሳይሆን በሌሎችም ድጋፍና ተቃዋሚው ነን ባሉትም ድክመት የተነሳ መሆኑ አይካድም። ከዚህ በማያያዝ መንገድ ለመጥረግ መለስተኛ ጋሪጣዎችን እናንሳ። አንደኛ ድክመትን አውቆና መርምሮ ለማስወገድ መጣር የሚተበቅና የግድም ነው እንጂ የሚሸሽ አይደለም። የዛለን ክንድ የፈረጠመ ጡንቻ አድርጎ ማቅረቡ ራስን ለአደጋ ማጋለጥ ነው። ፈሪን የጦር መሪ ማድረጉ ምን ያህል ጉዳት ሊያመጣ እንደሚችልም ብዙዎች ያውቃሉ። መካሪ ሲገኝ ደግሞ ማመስገን እንጂ ማውገዝ የሚተበቅ አይደለም። ሁለተኛ በትግል ግብ ላይ ምግልጽነት ያስፈልጋል። ዴሞክራሲ ለኔ ሌላው ዲያብሎስ ይውሰደው ማለትም አይቻልም። በቅርቡ ለምሳሌ አንድ ግለሰብ ሲናገር በ1997 ዓመተ ምህረት ዴሞክራሲ ነበር ብሎ ተፈጥሟል። ወያኔ ስልጣን ከያዘ ጀምሮ ጸረ ዴሞክራሲ እንደነበር የኢህአፓ አባላትንና መሪዎችንም ደብዛ እንዳጠፋ ወተር አረካን አርባ ጉጉን እንደወለደ እስር ቤቶችን በእስረኞች እንደሞላ እነ ፕሮፌሰር አስራትና ሌሎችንም እንዳገተ እንደገደለ ተማሪዎችንና አስተማሪዎችን እንዳሰቃየ ወዘተ ተናጋሪው ከራሱ ኑሮና እስከ 1997 ዓመተ ምህረት ከወያኔ ጋር ከነበረው ቅርበት በመነሳት ብቻ ወያኔዎች የተበላሹት ከ1997 ዓመተ ምህረት በኋላ ነው ሲል ቃጥቷል። ድምጻችን ለራሳችን ለታገቱ እስረኞች አባሎች ብቻ ነው ያሉም ነበሩ። ለኔ ከተመቸኝ ወያኔ ካስጠጋኝ ዴሞክራሲና መለስ ተወራራሽ ናቸው ብዬ እምላለሁ ባዮች ዛሬም አሉ። ዴሞክራሲ አለገደብ ዴሞክራሲ ለሁሉም ሳይሸራረፍ በሚለው መሰረታዊ አቋም ዙሪያ ነው የወያኔን ውድቀት እውን ለማድረግ መታገል የሚገባው። ትላንት ትግሉ ለሶሻሊዝም ነበር ብለው ሊተቹ የተነሱት ራዝነት ተቆጭ ያልገባቸው ጉዳይ ሶሻሊዝም ሲባል ዋናው ይዘቱ ዴሞክራሲና ህዝባዊ መንግስት መሆኑን ነው። ያባ ለምሳሌ ዴሞክራሲ አለገደብ ብሎ ለህዝብ ታገለ እንጂ ዴሞክራሲ ገደብ ብሎ አልቆመም። የወያኔ ጸረ ዴሞክራሲነትም ከመስረታውና ስልጣንም ከያዘ ጀምሮ ነው እንጂ እገሌና እገሌ ሲጣሉት የመጣ አይደለም። ነጋ ጠባ ባመቻቸው አገር ቤት የሚመላለሱ ለምን ሌሎች ዜጎች አገራቸው እንዳይገቡ ታገዱ አይሉም። በመዲናይቱ ሲጨፍሩ ሲቅሙ ሲሳከሩና አቅመ ሔዋን ያልደረሱትን ሲያባልጉ ሲደፍሩ የባጁት ለምን ዜጎች በቃሊቲም በሌሎችም ማጎሪያዎች ተሳቃዩ ብለው የሚጠይቁ አይደሉም። መለስ ሞተ ብለው ያላዝናሉ እንጂ አንድ ማፈሪያ ትርፍራፊ ጉርሻ ብር 50 የሚሸጥበት አገር የኢኮኖሚ እድገት አሻቀበ ብለው ይዋሻሉ እንጂ ቀለበት መንገድ ተሰራ ኮንዶሚኒየም ገለመሌ ብለው የወያኔ የገደል ማሚቶ ይሆናሉ እንጂ። ሶስተኛ ስለ ትግል ስልት እንዲሁ የተሳሳተ ግንዛቤን ይዘው ግና ከእኛው ዘራ ያቆብ በበለጠ ተፈላሰፍ የሚሉን በስተዋልና ይህንንም ንትርክ ማሳረፍ ወይም ማሳረግ ያስፈልጋል። ሰለጠንና ዘመናዊ ፖለቲካውን አወቅ የትናንቶቹ ልዩነት ብለው ደም ተፋሰሱ ሲያሳዝን አለመሰልጠን ብለው የሚያሸፍና የስልጡን ፖለቲካ አባወራንን የሚሉ ሁሉ በየፊናቸው ትጥቅ ትግልንም ሆነ ይህንንም ያቀፈውን ለገብ ትግል ሲያወግዙና ሲሳለቁበትም ተደምጠዋል። ምን ማለታቸው ነው ሲባሉም ትግል ጊዜ ያለፈበት ነው፣ ሁሉን ሰሪ ፈጣሪ አሜሪካ የሚቃወመው ነው፣ ደም ያፋስሳል፣ በትጥቅ ትግል እድልን የሚያገኙ ኃይሎች ከሚተኳቸው አይለዩም ወዘተ በሚል በአብላጫው መልኩ ለአገዛዝ መጎንበትን በሰላማዊ ትግል ሽፋን ይሰብካሉ። ዱላ ይቅር መላ ይሻላልም ሲሉ ተደምጠዋል። ሐቁ ግን ሌላ ነው። ያለው አገዛዝ ለልመናና ሰላማዊ ትግል ለተባለው ጆሮ ካለመስጠቱ ሌላ ዛሬ ባለማችን ትጥቅ ትግል ጊዜ ያለፈበት ሳይሆን የህዝብን ቀርቶ የቡድኖችን መልእክት ማስተላለፊያና ሚዛን መስጫ ሆኖ ያለ ነው። ደቡብ ሱዳን ከሰሜኑ የተገነጠለው በሰላማዊ ትግል ነው። የበርማ ካሬን ህዝቦች ለምሳሌ መብት ይከበርላቸው የተባለው ትጥቅ ትግል በማካሄዳቸው አይደለም። የምስራቅ ኮንጎ አማጽያን ለውይይት ይቅረቡ የተባለው ትጥቅ ትግል አካሄደው ከተሞችን በመያዛቸው አይደለም። ዛሬና ትናንትስ የመካከለኛው አፍሪካ አማጽያን ለምሳሌ የሶሪያ የማሊ አማጽያን ጋር መንግስታቱ ይወያይ ይደራደሩ የሚባሉት ትጥቅ ትግል በመካሄዱ አይደለም እንዴ? በኮትዲቯር ለስልጣን የበቁት ብረት ያነሱ አማጽያን አይደሉም? ትጥቅ ትግል አላማው ተደገፈም አልተደገፈም የፖለቲካ ትግሉ መቀጠያና ማፋፋሚያ ሆኖ ለተላፋላሚዎቹ ውጤትን እያስገኘ ነው። ራሱ አሜሪካ ከሶማሊያና ቤይሩት የፈረጠጠው በልመና ነው። አሜሪካ አባታችን ሆይ ብለው የሚማጸኑና በሰላማዊ ሰልፍ በዋሽንግተን ለውጥ ሊያመጡ የሚጥሩ ሁሉ አሳዛኝና አላዋቂ ተብለው የሚቀሩ ናቸው። ይህም ደግሞ ወደሚቀጥለው ወሳኝ ነጥብ ይወስደናል። አራተኛ፣ ብዙዎቻችን አሜሪካን አውግዘናል። ሲያንስ ነው። በዚያው ልክ ደግሞ አሜሪካ የዴሞክራሲና የነጻነት ጮራ ብለው ምድረ ቡሽ ኦባማ ነጻ አውጫቸው ሲሆኑ የሚጠብቁ አሉ። ደጋፊም ተቃዋሚም መረዳት የሚገባቸው ግን አሜሪካ የራሷን ብሔራዊ ጥቅም እያስጠበቀች መሆኗንና ይህን እስካደረገች ድረስም ከአሜሪካ አንጻር ትክክል መሆኗንም ነው። ዘረኝነቱን እንተወውና ለጊዜው ወያኔ የአሜሪካንን ጥቅም እስካስጠበቀ ድረስ የኢትዮጵያን ሕዝብ ቢበድል ሆነ ቢጨርስ አሜሪካም ሆነ ምዕራቡ ግድ የለውም። ይህንን አለማወቅ ነው ወንጀሉ። የቻይናም ተመሳሳይ ነው። ቻይና የኢትዮጵያ ሆነ የአፍሪካ ሕዝቦች ወዳጅ ሳትሆን በዝባዥና ብሔራዊ ጥቅሟን ለማሟላት አምራና ጨክና የምትጥር ናት። ሁሉም ባዕዳን የየራሳቸውን ጥቅም አስጠባቂ ናቸውና ከብሔራዊ ጥቅማቸው አንጻር ተገቢውን እያደረጉ ናቸው። የኛ ወቀሳ የራሳቸውን ጥቅም ለማስጠበቅ ሲጥሩ የኛን መርገጣቸውና መቀጥቀጣቸው ነው። ይህ በግንዛቤያችን ከገባ አሜሪካን ሆነ ቻይና ወይም ሌላ ያገሩን ጥቅም ሲያስጠብቅ ወይኔ ወይኔያችን ያቆማል። ያኔ እነዚህን ተምቾች ማስወገድ ወይም ማረቅም ከተቻለ እንዴት ስንል ተገቢውን ምላሽ እናገኛለን። በታሪክም ዛሬም በተጨባጭ በተመክሮ የተደገፈን ምላሽ ማለትም አሜሪካ ወይም ሌሎች ከወያኔ አገዛዝ ማበራቸው ስህተትና ጎጂ መሆኑን መረዳት አለባቸው። ይህ ደግሞ በምለላና በልመና ሳይሆን በእነሱ ሊደርስ የሚችለው ጉዳት ሊገባቸው በሚችለው ቋንቋ መሆን አለበት። ቤይሩትና ሶማሊያ፣ ኢራቅ፣ አፍጋኒስታን አሊያም ይቅደም ከተባለ እነ ቪየትናም ኢንዶቻይናን ማጤኑ ተገቢ ይሆናል። በልመና ሳይሆን በመራራ ትግል ባጭሩ። ከዚህ ጋር በተያያዘ አንዳንዶች ትግልና ጊዜን ስተውም የሚተቹ አሉ። የሚታገል ድርጅት እድሜው ገፋ ብለው ውድቅ ሊያደርጉም ይጥራሉ። የሚያስተዛዝብ ነው። የደቡብ አፍሪካ ኤኤንሲ ከተቋቋመ 100 ዓመቱን በጥር ወር ሲያከብር በስልጣን ከበቃ ጥቂት ዓመቱ ብቻ ነው። በማሌዥያ፣ ታይላንድ እና ፊሊፒንስ ተቃዋሚዎች ጫካ ከገቡ 45 ዓመታት አልፏቸዋል። የኮሎምቢያ ፋርክ ቡድን ከ40 ዓመታት ትጥቅ ትግል በኋላ ዛሬ ለስምምነት ጉባኤ እየተጋበዘ ነው። የጅቡቲ ፍሩድ ተቃዋሚ ቡድን ዛሬም ትጥቅ ትግል እያካሄደ ነው። ይህን ሁሉ መመርመርም ማወቅም አስፈላጊ ነው። ሻዕቢያም ከግቡ ለመድረስ 30 ዓመት በላይ እንደፈጀበት ማስታወስ ተገቢ ነው። ዋናው ግን ግቡ አወንታዊ ሆነ ሌላ የፈጀውን ጊዜ ፈጅቶ መታገሉ ቀዳሚ ነው። ግቡ ቀና ከሆነ ውጤቱም ቀናና ወቅታዊ ይሆናል። የወያኔ አገዛዝ ፈራሽና ጠፊ ነው። ዛሬ ያለውን ተጨባጭ ሁኔታ ስናጤ ነው አገዛዙ ከላይ እስከታች መበስበሱንና መሸራረፉን መረዳት እንችላለን። ቀሪው ስራ የወያኔን ድክመት ለውድቀቱ መጠቀም ነው። ይህ ምን ማለት ነው? በጋራም ሆነ በውሱን ስብስብ ሆነ በተናጠል ጸረ ወያኔነትን ማስቀደምና ማጠናከር፣ ለወያኔ ሰርጎ ገቦችና ፕሮፓጋንዳ ምንም ቀዳዳ ባለመስጠት ጸንቶ መታገል፣ አለመከፋፈል፣ በኢትዮጵያዊነት ጸንቶ መቆም። የወያኔ ዘረኛ አገዛዝ በተቻለው መጠንና ችሎታ ዜጎችን ከፋፍሎ አገርንም ከፋፍሎና አሽመድምዶ ሊገዛ ሞክሯል። ዛሬም እየጣረ ነው። ይህ ግን አልተሳካለትም። የሙሶሎኒም ጦር ዛሬ ወያኔ ቀርቶ በተግባር ሊያውለው የሞከረውን ጥሮ ደም ቢያፈስም ውድቅ ሆኖበታል። ምክንያቱም ከሕዝብ መሠረታዊ እምነትና ፍላጎት ጋር የተጻረረ በመሆኑ ነው። እያለበት ጠባቦች ቢንጫጩም ቢያጓሩም አብላጫው የኢትዮጵያ ሕዝብ በአንድነቱ የሚያምንና በአንድነት መፍትሄንም የሚሻ ነው። መገንጠል የሕዝብ አጀንዳ ወይም ፍላጎት አይደለም። የጠባብ ድርጅቶች መሪዎች ግን ራሳቸው የሚገዙት ሕዝብና መሬት ይፈልጋሉና ግንጠላን ያቀነቅናሉ፣ ጥላቻን ያሰራጫሉ። ቀዳዳ ሲያገኙ ደግሞ ገዢ ከሆነው ኃይል ጋር ተደራድረው ፍርፋሪ ይለቃቅማሉ። ይህ እስኪሰለች ጊዜ አይተናል፣ ታዝበናል። ወያኔ ወደደም ጠላም ወደ ውድቀቱ እየተንሸራተተ ነው። ግና የጋራ ክፍትን ከኛ ይጠይቃል። ለዚህ ዝግጁ ነን ወይ? ይህን ለመመለስ ሁለገብ ትንተና ያስፈልጋል፣ በግል ሳይሆን በጥልቀት። ጎህ ቀዷል። የወያኔ ቀብር ደወልም ተደውሏል። ለቀብሩ እንዘጋጅ። የመለሰን ብቻ ሳይሆን ያገዛዙን የሥርዓቱን ቀብር እውን ለማድረግ በጋራ እንታገል። ለወያኔ መልሱ ቀላልና ጠባብ ነው። የወያኔ ቡድን ብሔራዊ ጥቅም ሲል ሆዱን አስቀድሞና ግፋቢልም ክልል አንድን በሚል ወስኖ አገርን ግን ሲጎዳና ሲያፈራርስ የቆየ ኃይል ነው። የኢትዮጵያን ብሔራዊ ጥቅም በተመለከተ ያለፉት አገዛዞች ሁሉ የሚወቀሱ ቢሆኑም በሚወገዝ ደረጃ የሀገራችንን ብሔራዊ ጥቅም ከአፈር ያደባየ የወያኔ አረመኔና ዘረኛ አገዛዝ ነው። ኢትዮጵያን የሚወድ ማንኛውም ዜጋ የወያኔን አገዛዝ ሊደግፍ ሆነ ሊወድ መቼም የሚተበቅ አይደለም። እያንዳንዱ ሀገር ጥቅሙን ማስተበቅ አለበት። በዓለማችን አብዛኛው መንግስት የሚያደርገው ይህንኑ ነው። በተደጋጋሚ አሜሪካንም ሆነ ቻይናን ወዘተ ከሀገራችን ጉዳይ በመነሳት አውግዘናቸዋል። ይህ መከተል ያለበት ቢሆንም ለኛ በስጭትና ቁጣ መንስኤ የሆነው እነሱ የራሳቸውን ብሔራዊ ጥቅም ማስቀደማቸውና ማስተበቃቸው ነው። ዛሬ ቻይና አዲስ ተስፋፊና በዝባጅ አገር መሆኗ በሰፊው እየታየ ነው። የቻይና ገዢ ፓርቲ የቻይናን ጥቅም ለማስተበቅ አፍሪካን እያደማና እየበዘበዘ ደናችንንም እያጠፋ ነው። እኛ አገራችንን የሚሸጥ ቡድን ገዢ ሆኖ ተሰይሟልና ለቻይና አመችቷታል። አስደናቂ ቢሆንም ዛሬም አሜሪካ ለኢትዮጵያ ደግ ያስባል ብለው የሚጮሁ ተላላ አይሏቸው ጅል ብዙ አሉ። አሜሪካ ብሔራዊ ጥቅሙን ስለሚያስጠብቅ ለዚህ ሎሌ የሆነውን ወያኔ ይደግፋል እንጂ ቡሽ ተባለ ኦባማ ነጡ ተቆሩ አሜሪካዊ ናቸውና የሀገራቸውን ጥቅም ያስቀድማሉ። ለዚህም ነው ወንጀለኛና ነፍሰ ገዳይ የሆነውን መለስ ዜናዊን ሲያወድሱብን የከረሙት። ሁሉንም ባዳን ከአሜሪካ እስከ ግብጽና ቻይና ለምን የራሳችሁን አገር ብሔራዊ ጥቅም አስቀደማችሁ ብለን ልንወቅሳቸው ከመነሳታችን በፊት የሀገራችንን ብሔራዊ ጥቅም የሸጠውን የወያኔ አገዛዝ ማውገዝና በትግልም ለማስወገድ መነሳት መጣር መታገል ይገባናል። ሁሉም ብሔራዊ ጥቅሙን ለማስቀደም መነሳት አለበትና ነው። የወያኔ አገዛዝ ገጽታ ወሮ በላው መለስ ብቻ አልነበረም። ኢትዮጵያዎች በርካታ ወያኔዎች ናቸው። ዘራፊዎቹ የመለስ ሚስትና ቅርብ ዘመዶች አገራችንን አመረው የሚጠሉት እነ ስፋት ነጋና በረከት ስምዖን ተቃዋሚ ነን ብለው ያሉ የቀድሞ የመለስ ጓደኞች ግን የትግሬ የበላይነትን አቀንቃኞች ከበርቴ ነጋዴ የሆኑትን ይመለከቷል ሁሉ ናቸው። የወያኔ አገዛዝ የኢትዮጵያን ብሔራዊ ጥቅም በሚጻረር መንገድ የፈጸማቸው ወንጀሎች እንጠላን ከመደገፍ ጀምሮ ምዕራባውያንን ለማስደሰትና በእነሱ ትእዛዝ መሰረት ሶማሊያን ወሮ ዜጎችን እስከ ማስጨረስ ድረስ ጸረ ኢትዮጵያነቱን ቁልጭ አድርገው ያሳያሉ። ሶማሊያ በተለይም የዚያድ ባሬ አገዛዝ ኢትዮጵያን ሊያፈራርስ ቆርጦ የተነሳ ነበርና ክንዱን ለማዛል የተወሰደው ጸረ ሶማሊያ እርምጃ ይህችን ጎረቤት አገር ለብጥብጥና ፍርሻ ቢዳርጋትም ከኢትዮጵያ ብሔራዊ ጥቅም አንጻር ግን የጠቀመ እንጂ የጎዳ አልነበረም። በነበረው ተጨባጭ ሁኔታ የመለስ አገዛዝ የሶማሊያ ፖለቲካ ግን ብሔራዊ ኢትዮጵያን ጥቅም ለማስጠበቅ ሳይሆን ከምዕራቦቹ ኢትዮጵያውያንን አስጨርሶ የገንዘብም የፖለቲካ ድጋፍ ለወያኔ ለማስገኘት በመሆኑ ከብሔራዊ ጥቅማችን አንጻር ጎጂ ሆኖ ቀጥሏል። የሀገራችንን መሬት ለሱዳን አሳልፎ የሰጠው ወያኔ የሀገራችንን ለም መሬትና ደን ለቻይና ለህንድና ለአረቦች እየቸበቸበው ወያኔ ህፃናትን ለህገወጥ ጉዲፈቻ አቅርቦ በሚሊዮኖች ዶላሮች የከበረ ወያኔ ወጣት ሴቶች ወደ አረብ ሀገሮች ለዘመናዊ ባርነት እየሸጠ የከበረ ወያኔ ለቀሳፊው በሽታ ታማሚዎች እርዳታ የሚመጣውን ገንዘብ የመለስ ሚስት በተቆጣጣሪነት መድቦ የዘረፈ ወያኔ ስንቱን ዜጋ ያፈነና ያገተ ወያኔ ብሔራዊ ጥቅም አስጠባቂ ሳይሆን አገራችንና ማፈሪያ በመሆኑ ሁሉም ዜጋ ሊነሳበትና ሊታገለው ያስፈልጋል። የወያኔ አገዛዝ መነሻው መሰረቱና ዛሬ የሚያስከትለው ፖለቲካ ጸረ ኢትዮጵያነት ነው። ለዚህም ነው ለዚህ ዘረኛ አገዛዝ ተለታልሰው ድርድርም እርቅም እየጠየቁ ያሉት ሁሉ አወቁትም ሳቱትም የኢትዮጵያን ብሔራዊ ጥቅም እየጎዱ ያሉት። ወያኔን ማቀፍና ኢትዮጵያን መውደድ መቼም አብረው የሚጓዙና የሚቻቻሉም አይደሉም። ብሔራዊ ጥቅምን አፋልፎ ከመስጠት አንፃር ጥፋተኛው ወያኔ ብቻ እንዳልሆነ የሚታወቅ ነው። ዜጎችን ለባዕድ ሽጠው የከበሩ አሉ። የባዕዳንን ጥቅም ለማሟላት ብለው የደርጉን አገዛዝ ሚስጥር የሸጡም ብዙ ነበሩ። አንዳንዶቹ ዛሬ በአሜሪካ ቦታ ሲሰጣቸው ሌሎች ደግሞ ብዙ ቢጎዱም ብዙ ምስጢር ያወቁ ነበሩና የተስፋዬ ወልደ ስላሴ አይነቶቹ ታግተው ከርመው በህመም ሞተ ተብለው ተገለዋል። ለአሜሪካ፣ ለእንግሊዝ፣ ለእስራኤል ወዘተ የስለላ መዋቅሮች ተቀጥረው የሚሰሩ በኢትዮጵያ የተወለዱና ዛሬም ኢትዮጵያዊ የሆኑ በርካታ ናቸው። እነዚህ ናቸው በተቃዋሚ ድርጅቶች ላይ አሉታዊ መረጃ እያቀረቡ ችግር ፈጣሪዎች የሆኑ። አንዳንዶቹ ደግሞ ተቃዋሚ መስለው በባዕድ ትዕዛዝ ድርጅቶችን እርስ በርስ ያጣላሉ፣ ይከፋፍላሉ። ሁሉም ግን ቅንጣትም ያገር ፍቅር የላቸውም። ለኢትዮጵያ ጥቅም ሳይሆን ለራሳቸው ሆድ የቆሙና ለባዕድም ጥቅም የተሰለፉ ናቸው። የሚታገሉትን በማጋለጥና ለጥቃት አሳልፎ በመስጠት የግል ጥቅማቸውን የሚጠብቁ ናቸው። እነዚህንም ማጋለጥና ምሮ መታገል አስፈላጊ ሆኖ ዛሬ ይገኛል። ከሀገር በላይ ማንም ምንም የለምና የኢትዮጵያን ብሔራዊ ጥቅም ማስቀደም ለሀገር ወዳድ ዜጋ ግዳጅ ነው። ያገዛዝን ሆነ የዜጋን ማንነት መፈተኛው ይህ ነው። የማንን ጥቅም ያስቀድማል? የሀገርን ወይስ የባዕድን? የሆዱን ወይስ የኢትዮጵያን? ለዚህ የሚሰጠው መልስ ማንና ምን እንደሆነ በግልጽ ያሳያል። ዛሬ የይስሙላ ጠቅላይ ሚኒስትር የተባለው ወንጀለኛና ዘረኛ መሰሎቹን የሲዳማን ህዝብ ፈሽተው አማራ በሚል ሺዎችን አፈናቅለው ባለበት ጸረ ኢትዮጵያ ቢባሉ ተገቢ ነው። የጋምቤላን ሺዎች ያስገደሉ እነ መለስ፣ አባይ ፀሐዬ፣ ባርናባስ ወዘተም ጸረ ኢትዮጵያ ጸረ ህዝብ ናቸው። በዚህ መስክም እነ ስብሐት ነጋ፣ በረከት ስምኦንና ሌሎችም ተጠያቂ ናቸው። በአባይ ወንዝ ጥያቄ ስንቴ ለግብጽ አሳልፈው እንደሰጡን ዛሬ ትልቅ ግድብ ልንሰራ ነው በሚለው የዝርፊያ አቅዳቸው ሊሸፈን ወይም ሊሰረዝ የሚችል አይደለም። በየጊዜው ከሃዲዎችና አገርን የሚሸጡ ባንዶች ብቅ ብለዋል። በጣሊያን ወረራ ጊዜ በማሪያ ቴሬዛ የተገዙና አርበኞችን ያጋለጡና ያስገደሉ ባንዶች ነበሩ። በደርግ ጊዜም በህዝብ ላይ ሽብር የፈጸሙ አርመኒዎች ለአሜሪካ፣ ሩሲያ፣ እስራኤልና እንግሊዝ ተገዝተው አገርን ያስጠቁ ዘመናዊ ባንዳዎችም ጥቂት አልነበሩም። ወያኔ ግን በአገዛዝና በቡድን ደረጃም ጸረ ኢትዮጵያነት በመሆኑ መለያው ኢትዮጵያን ባለው አቅም ሁሉ አስጠቅቷል፣ ዛሬም እያስጠቃ ነው። የኢትዮጵያን ብሔራዊ ጥቅም ለዘረኝነቱ፣ ለሆዱና ለባዕዳን የሸጠ ቡድን ነው። ባመረረና ምህረት አልባ በሆነ ህዝባዊ ትግል መወገድ ያለበትም በዚህ የተነሳ ነው።
ጠቅላላ ፕሮግራማችን በዚህ ተጠናቀቀል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።